በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በእግዚአብሔር ሰላም እንደምን አላችሁ? አሜን። የአምላካችን የእግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እንደ አምላካችን መልካም ፍቃድ ለዛሬ የምንነጋገርበት የትምህርት ርዕስ የመናፈቅ ጊዜ የሚል ይሆናል። መናፈቅ ማለት እንደሚታወቀው አንድን ነገር በጉጉት መጠበቅ፣ አብዝቶ መናፈቅ፣ አብዝቶ መጓጓት የሚል ትርጉም እናገኛለን። የእግዚአብሔር ነቢያት በጥንት ጊዜ የእግዚአብሔርን መምጣት እጅግ ይናፍቁ ነበረ። ለምን ሲባል የነበሩበት ዘመን ጨለማ ስለነበረ፣ ጽድቅ ቢሰሩ እንዳልሰሩ ሆነው ይቆጠሩ ስለነበረ፣ በደል የሚሸፍን በደላቸው በአደባባይ ተገልጾ በድንጋይ ተወግረው ለምጽ እየወጣባቸው ከሕዝብ ተለይተው ከከተማ ርቀው የሰቆቃ ዘመን ይኖሩ ስለነበረ፣ ይህ ዘመን እጅግ አሰልቺ ስለነበረ ሌላ አዲስ ዓመት፣ የምሕረት ዓመት ይናፍቁ ነበረ። በተለይ የእግዚአብሔር ነቢያት ተራው ሕዝብ ቢሆንም በደል ሰርቶ በደሉ ስለማይደበቅለት ለምጽ ስለሚወጣበት በአደባባይ በድንጋይ ስለሚወገር ይህን ዘመን እጅግ አጥብቆ ይጠላው ነበረ። በወቅቱ የነበረው የመሥዋዕት ሥርዓትም እጅግ አድካሚና አሰልቺ ስለነበረ ሌላ ዘመን የመጠበቁ የመጓጓቱ ነገር ከፍተኛ ነበረ። ለዚህ ነው የትምህርታችንን ርዕስ የመናፈቅ ጊዜ ያልነው። ሌላ ጊዜ፣ ሌላ ዓመት የተሻለ ምረት የሚታይበት፣ ጽድቅ የሚሰራበት፣ የሰው ልጆች በፍቅር የሚንበረከኩበት ዓመት ስለሚያስፈልግ ያን ዓመት ደግሞ እግዚአብሔር አምላክ እንደሚያመጣው በነቢያቱ አድሮ ስለተናገረ ቃል ስለገባ አዳምን ከአምስት ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚል የተስፋ ቃል ስለሰጠው ይህንም የተስፋ ቃል ተግባራዊ ለማድረግ ነቢያቱን ትንቢት እንዳስነገረ በነ ኢሳይያስ ላይ አድሮ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች፣ ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው ብሎ አስነግሯል። እንግዲህ እግዚአብሔር ከእነርሱ ጋር የሚሆንበትን ዘመን ነቢያቱ አጥብቀው ሽተዋል። ስለዚህን ጊዜ እየናፈቁ ጾመዋል፣ ጸልየዋል ማለት ነው። በትንቢተ ኢሳይያስ ምዕራፍ 64 ቁጥር 1 ላይ ኢሳይያስ እንዲህ ብሎ ጸለ ሰማዮችን ቀደህ ምነው ብትወርዳል፣ እባክን አሁን አድን እያለ በብዙ ቦታ ደጋግሞ ሲናገር እንሰማዋለን። ይህ ታላቁ ነቢይ ኢሳይያስ ማለት ነው። ሌሎችም ነቢያት ቢሆኑ እግዚአብሔርን ናፍቀዋል፣ እንዲመጣም የምሕረት ዓመትም እንዲቆጥሩ እጅግ ጓጉተዋል። በትንቢተ ሆሴዕ ምዕራፍ 10 ከቁጥር 12 እስከ 13 ላይ እግዚአብሔር መጥቶ ጽድቅን እንዲያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና እንደ ምረቱ መጠን እጨዱ፣ ጥጋታችሁንም ረሱ ሲል እንሰማዋለን። እግዚአብሔር መጥቶ ጽድቅን እንዲያዘንብላችሁ፣ በወቅቱ የነበረው የሕግ ሥራ ጽድቅን የሚሠራ ሥራ አልነበር። ምንም ሕግ ተጽፎ ቢሰጣቸው ከዓለም ሕዝቦች ይልቅ ለሕግ ቀዳሚ ቢሆኑም ሕጉ ግን የልባቸውን ጠንካራነት ሰብሮ ለእግዚአብሔር ጽድቅ ስላላስገዛቸው ከሕጉ ይልቅ የወልደ እግዚአብሔርን መገለጥ በመናፈቅ ይጠብቁ ነበረ። በትንቢተ ሚካያስ ምዕራፍ 7 ከቁጥር 7 እስከ 9 ላይ እንዲህ ይላል፣ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። አምላኬም ይሰማኛል፣ ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል አለ። ምንም እንኳ ወቅቱ ጨለማ ቢሆንም ይህ ጊዜ ባይመችም እግዚአብሔር ግን ብርሃን ይሆነኛል አለ ታላቁ ነቢይ ሚካያስ። ወደፊት ወልደ እግዚአብሔር ተወልዶ ለዓለም ብርሃን እንደሚሆን ሲያስረዳ በወድቅም እነሳለሁ አለ። ጠላቴ ሆይ ደስ አይበልህ አለ። የሰው ልጅ ጥንተ ጠላት ዲያብሎስ ነውና ዲያብሎስ ዓላማው የሰው ልጅ ስጋውን በመቃብር ማበስበስ ነፍሱን በሲኦል በግዞት ለዘላለም መግዛት ስለነበረ፣ ጠላቴ ሆይ ምንም አሁን እንኳን ጊዜው ጨለማ ቢሆንም ጽድቅ ሰርተን ወደ ገነት መሄድ ባንችልም ሰማያዊትን ርስ መውረስ ባንችንም ለጊዜው ደስ አይበልህ፣ አሁን ብንወድቅ እንነሳለን። አሁን በጨለማ ብንመላለስ በብርሃን የምንመላለስበት ሌላ ጊዜ ይመጣል እያለ ያስረዳዋል። ምንም እንኳን የሰው ልጅ ለ5500 ዘመን በጨለማ ቢሆንም ጠላት ግን በዚህ ደስ ሊለው አይገባም። ብርሃን የሚወጣለት የዘላለም ሕይወት የሚወርስበት ከግዞት ዓለም ነፃ የሚሆንበት ነፃነትን የሚሰብክለት ከሦስቱ አካል አንዱ አካል ወልደ እግዚአብሔር በሥጋ ማርያም ተገልጦ በዚህ ምድር ተመላልሶ ዓለምን እንደሚያድን ጨለማ የሆነውን ዓለም ብርሃን እንደሚያገኝ መራራ የሆነውን ዓለም እንደሚያጣፍጥ ሲያስረዳ ነው። ይህም ድነታችን አስቀድሞ በትንቢት እንደተነገረ በምሳሌ እንደተመሰለ ሊቃውንተ ቤተ ክርስቲያን ያስረዱናል። ትንቢቱም ይሄ ነው። እግዚአብሔር ወልድ እንደሚያድን አብርሃም አንድያ ልጁን ይስሐቅን በሞሪያ ተራራ ላይ እንዲሰዋ እግዚአብሔር አምላክ ጠይቆታል። አብርሃም ምን እንኳን በስተርጅና ያገኘውን እንደ ዓይን ብሌን የሚሳሳለትን አንድያ ልጁን ይስሐቅን እንዲሰዋ ቢጠየቅም ወደ ኋላ አላለም። ለምን ሲል ብርሃን ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ጠቅሶታል። አብርሃም ልጁ ይስሐቅን በእምነት አቀረበ፣ እግዚአብሔር አምላክ ቢሞት እንኳን ከሞት እንደሚያስነሳው አምኗልና ይላል። አብርሃም የእምነት ሰው ነውና ልጁ ይስሐቅን በእምነት ይዞ ወደ ሞሪያ ተራራ ይዞ ቀረበ። የሚገርመው ነገር ልጁ ይስሐቅ የሚሰዋበትን ቢላዋና የሚቃጠልበትን የመሥዋዕት እንጨት ለራሱ አሸክሞ ጉዞ ወደ ሞሪያ ተራራ ሆነ። ተራራው ግርጌ ሲደርሱ ይስሐቅ አንድ ጥያቄ ጠየቀ። አባቴ ሆይ የመሥዋዕቱ የሚቃጠልበትን እንጨትና የሚሰዋበትን ቢላዋ ይዘናል፣ ነገር ግን የመሥዋዕቱን በግ አልያዝንም አለ ይስሐቅ። አብርሃምም የመሥዋዕቱን በግ እግዚአብሔር ያዘጋጃል አለ። በእርግጥ የመሥዋዕቱን በግ የሚያዘጋጀው እግዚአብሔር እኛ መጨነቅ ያለብን ለትእዛዘ እግዚአብሔር ብቻ መሆኑን ሲያስረዳ የመሥዋዕቱን በግ እግዚአብሔር ያዘጋጃል ብሎ በእምነት ለልጁ ለይስሐቅ መለሰ። ተራራውን ወጥተው በመጨረሻው ሰዓት አብርሃም ልጁ ይስሐቅን ሊሰዋ ጥቂት ጊዜ ሲቀረው እግዚአብሔር አምላክ አብርሃም አብርሃም፣ በእውነት እምነትህን ተመልክቻለሁ፣ ልጅ ይስሐቅን ተወው ወደ ጫካም እንዲመለከት በተነገረው ጊዜ ወደ ጫካ ሲመለከት በዕፀ ሳቤቅ የታሰረ በግ ተመለከተ። እሱን በግ ረደው አለው። ልጁ ይስሐቅን ተወው አለው። አሁን የይስሐቅ ከመሰዋት መዳን በእግዚአብሔርና በአብርሃም መካከል ያለው ግንኙነት እንዲጠነክር አይደለም። አብርሃም እግዚአብሔርን እጅግ የሚወድ ሰው ነው። ለዚህ የአብርሃም እንዲከፋው አይደለም። ነገር ግን የይስሐቅ መሰዋት መሆን የተዘጋውን የሲኦል በር መክፈት ስለማይችል ሰዎችን ከዘላለም ባርነት የናፈቁትን ጊዜ እንዲያገኙ ስለማያስችል ይልቅ በዛ ፈንታ ሰዎች መናፈቃቸው እንዲቀርብ ጉጉታቸው እውን መሆኑን በምሳሌ ለማስረዳት መታረድ ያለበት በዕፀ ሳቤቅ የታሰረው በግ ነው። ያ በግ ሲታረር ነው ዓለም የሚድነው። ያ በግ ሲታረር ነው የሲኦል በር መከፈት የሚችለው። ያ በግ ሲታረር ነው ነፃነት የሚታወጀው የሚለውን ነገር አስቀድሞ ለሕዝቡ በዚህ በአብርሃም ምክንያት እግዚአብሔር ገልጾ ነበረ። ስለዚህ የእግዚአብሔር ልጅ ኢሳይያስ በጉ የሚለው ኢየሱስ ክርስቶስ መጥቶ እንደሚታረድና ዓለም እንደሚድን እግዚአብሔር በብዙ ምሳሌ እንዲህ ያስረዳቸው ነበረ። ዕፀ ሳቤቋ እመቤታችን ቅድስት ድንግል ማርያም ነበረች። እንግዲህ ነቢያቱ በዚህ ምሳሌ በትንቢትም ይህን ጊዜ ይናፍቁ ነበረ። ነቢያቱ ይህን ናፍቀው ጾሙ፣ ጸለዩ፣ ሱባኤ ቆጠሩ። በሱባኤያቸውም እግዚአብሔር አምላክ በተናገረው ጊዜ ጊዜውን ሳያዛባ በቀጠሮ ሰዓት ከ5500 ዘመን በኋላ እመቤታችን ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት በዚህ ምድር ተመላልሶ ድነታችን ፈጽሞ የጥልን ግድግዳ አፍርሶ እኛን ከዘላለም ባርነት ነጻ አውጥቶናል። የሰው ልጅ አጎንብሶ ቀና ብሎ መሄድ አይችልም ነበረ። በባርነት ቀንበር ተይዞ በደል ሲሰራ ለምጽ እየወጣበት እየፈራ እየተሸማቀቀ በሚኖርበት ዘመን እግዚአብሔር አምላክ በደላችንን እሱ ወርስሮ እኛም በነጻነት አኖረን። ነቢያቱ ይህን ትልቅ ዓላማ ይዘው ጾሙ፣ ጸለዩ። ለመሆኑ እኛ በዚህን ጊዜ ለምን እንጾማለን? ለምንስ መስገድ መጾም አስፈለገ? ብዙ ሰዎች የስንፍና ንግግር ሲናገሩ ይሰማሉ። በወቅቱ የነበሩ ነቢያት መወለዱን እየናፈቁ ጾሙ፣ ጸለዩ። በዚህን ጊዜ ግን እኛ ለምን እንጾማለን? እግዚአብሔር አምላክ ተወልዶ የምሕረት ዓመት መቁጠር ጀምረናል። አሁን የእኛ መጾም አስፈላጊ አይደለም የሚሉ ሰዎች አሉ። ነገር ግን እግዚአብሔር አምላክ ምንም እንኳ ተወልዶ ዓለምን ቢያድንም አሁንም በጨለማ የሚኖር የሰው ልጅ ብዙ ነው። በጨለማ ዓለም እንኖራለን። በደል በየቀኑ እንሰራለን። ኃጢአት በየቀኑ እንሰራለን። አሁንም ቢሆን መለያየት አለ። አሁንም ቢሆን መሸማቀቅ አለ። ስለዚህ እኛም እንጾማለን። ብርሃን ዓለም ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በላከው መልእክቱ በሁለተኛው መልእክት ላይ ምዕራፍ 1 ቁጥር 3 ላይ እንዲህ ሲል ያሳስበዋል። ሌትና ቀን በልመናያ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔር አምላክን ፈቅዶልን አቅማችን ቢፈቅድ ማምለክ የሚገባን እንደ አባቶቻችን ነው። እንደ አባቶቻችን በንጹሕ ሕሊና እንደ አባቶቻችን አድርገን ስናመልከው አባቶቻችን ጾመዋል፣ ጸልየዋል፣ ሰግደዋል። ይህን ጊዜ በጉጉት ናፍቀዋል። እኛም በትንሣኤ ጊዜ ደስ እንዲለን የትንሣኤው ብርሃን ለእኛ እንዲያበራ አብይ ጾምን ጾመን ሰግደን እንደምንናፍቅ ሁሉ አሁንም ቢሆን ከዘላለም ባርነት ነፃ የወጣንበትን ከሱስ ዓለም ነፃ እንድንሆን፣ ሐሰት ከመናገር ነፃ እንድንሆን፣ ከአመንዝራነት ነፃ እንድንሆን፣ ከመስረቅ ነፃ እንድንሆን፣ ከመመኘት ነፃ እንድንሆን የምሕረት ዓመት እንደ አዲስ መቁጠር ያስፈልገናል። በየቀኑ እንበድላለንና በየቀኑ እንቆሽሻለንና አሁንም ዝማሬ ያስፈልጋል። አሁንም ጽድቅ ያስፈልጋል። ጽድቃችን እውን እንዲሆን፣ ጽድቃችን እንዲከናወን፣ ጽድቃችን በጸጋ እንዲሆን ይህን ጊዜ በጾም በጸሎት ማሰቡ ከእኛ የሚጠበቅ ነገር ነው። ነቢያቱ ይህን ናፍቀው ጾሙ። እኛስ ምን እናፍቃለን? በእርግጥ ጽድቃቸው የመርገም ጨርቅ ሆነ። በትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ጽድቃችን የመርገም ጨርቅ ሆነብን ይላል። ጽድቅ ሰርተን የዘላለም ሕይወት መውረስ እንድንችል እባክን አውረድ፣ እባክን አሁን አድን እያለ ኢሳይያስ ሲማጸን እንሰማዋለን። ምንም እንኳ ኢሳይያስ አብዝቶ ቢቀና፣ ስለ እግዚአብሔር ስለ ቤተ መቅደሱ ቢቀና፣ ትንቢትን ቢናገርም፣ በመጋዝ ቢሰነጠቅም የዘላለምን ሕይወት እንዲወርስ ግን አላስቻለውም። ስለዚህ ጽድቃችን የመርገም ጨርቅ ሆናለን። ሕዝበ እስራኤል ደንዳና ልብ አለባቸው። የተሰጣቸው ሕገ እግዚአብሔር ጽድቅን አሰርቶ የዘላለምን ሕይወት ሊያስወርሳቸው ስላልቻለ ልባቸው እጅግ ደንዳና ስለነበረ ጽድቅን እንዲሰሩ ጸጋ ከመጠን ይልቅ እንዲበዛላቸው የወልደ እግዚአብሔር መገለጥ በዚህ ምድር ላይ የግድ ነበረ። ስለዚህን መናፈቃቸው የግድ ነበረ። መናፈቃቸውንም ዝም ብለው አልገለጹትም፣ በጾም በጸሎት ገልጸውታል። እኛስ በዚህ ጊዜ ምን እናፍቀን እንጾመዋለን? እጅግ ምሕረት የሚያስፈልግበት ዘመን፣ ሰላም የሚያስፈልግበት ዘመን ቢሆን ከዚህ ጊዜ የበለጠ ሌላ የከፋ ጊዜ የለም። የሰው ልጅ ምክንያት እየፈጠረ ተለያይቶ በየጎራው በሚሄድበት በዚህ የሰቆቋ ዘመን እግዚአብሔር አምላክ በምሕረት ወደ እኛ እንዲመለስ በልደቱ ጊዜ የተዘመረው ዝማሬ ዛሬም እንዲዘመር እኛም አጥብቀን እየጾምን እየለመን በመናፈቅ የምንጾመው ጾም ቢኖር ይህ ጾም ነው ማለት ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ እግዚአብሔር አምላክ በቤተልሔም በበረት ሲወለድ የሰማይ ሰራዊትና በምድር እረኞች በአንድ ላይ ለእግዚአብሔር ዝማሬን አቅርበዋል። ክብር ለእግዚአብሔር ባሪያም፣ ሰላምም እርሱ ለሚወዳቸው ሰዎች በምድር ይሆናሉ። የእግዚአብሔር አምላክ መወለድ፣ የክርስቶስ በዚህ ምድር በሥጋ መገለጥ ለሰዎች ሁሉ ሰላምን የሚያድል ነበር። ለሰዎች ሁሉ ምሕረትን የሚያድል ነበረ። ምሕረት ለራቀለኛ፣ ሰላም ለራቀለኛ ይህን ጾም በመናፈቅና በጉጉት መጾማችን የግድ ነው ማለት ነው። ይህን ጾም አልጾምም፣ ምን ያስፈልገኛል የሚል ሰው ሰላም ያለው የመለያየት ችግር የሌለበት ንጹህና ፍጹም ሰው መሆን አለበት። ንጹህና ፍጹም ሰው እንደሌለ ደግሞ በነቢያትም መጽሐፍ በወንጌልም ተጠቅሶ እናገኛለን። ሁሉም በድለዋል፣ የእግዚአብሔር ጽድቅ በእነርሱ የለም፣ ሁሉም ኃጢአተኛ ናቸው ይላል እግዚአብሔር ነቢይ። ስለዚህ እኛ ሰላም ስለራቀን፣ የመለያየት ችግር ስላለብን አንድነት እንዲመጣ በሕፃኑ መወለድ በኃጢአታችን ምክንያት ከእኛ ለተለዩ በበደላችን ምክንያት ከእኛ አጠገብ ለሸሹ የሰማይ ሰራዊት በዚህ ጾም ንስሐ ገብተን በመናፈቅ እየጾም የሰማይ ሰራዊት ጋር በአንድ ላይ ዝማሬ እንድናቀርብ ሰላም ለሰው ልጆች ይሁን የሚል የዝማሬ ቃል እንድናቀርብ እንዲሁም በዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር ላይ አንድ ትልቅ ጸሎት እኛ እንድንጸልይ አስተምሮናል። መለመን የማይገባው አምላካችን፣ ጸሎት ለእርሱ የማያስፈልገው ቅዱሱ አምላካችን ኢየሱስ ክርስቶስ እኛን እንዲህ ብላችሁ ጸልዩ ብሎ ሲያስተምረን እንዲህ ብሎ ጸለየ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። እንደኛ አንድ እንዲሆኑ እነዚህን የሰጠኸኝን ደቀ መዛሙርቴን በስምህ ጠብቃቸው። እግዚአብሔር በሚል ስም ጠብቃቸው። ሁሉም የእግዚአብሔር አገልጋዮች በሚል ስም ጠብቃቸው። ሁሉም የእግዚአብሔር ልጆች በሚል ስም ጠብቃቸው። በዚህን ጊዜ እኛ ክርስቲያኖች ምንም እንኳ ከዓለም ርቀን ብንኖርም፣ በአውሮፓ ብንኖርም፣ በአሜሪካ ብንኖርም፣ በኤዥያ ብንኖርም፣ በተለያየ የዓለም ክፍል ብንኖርም በክርስቶስ ክርስቲያን ተብለን በአርባና በሰማንያ ቃችን ተጠምቀን የእግዚአብሔር ልጆች የሚል ስም ስላለን በእግዚአብሔር ስም አንድነታችን ይጠበቃል። በምንም ምክንያት ቢሆን መለያየት ካለ፣ የፍቅር መቀዝቀዝ ካለ፣ የሰላም መደፍረስ ካለ ይህን ጾም በመናፈቅ በመስገድ እየጾም እየጸለይን ይህን አንድነት በልደቱ ጊዜ ይህን ምሕረት በልደቱ ጊዜ ይህን ዝማሬ በልደቱ ጊዜ እንዲያከናውንልን እግዚአብሔርን መለመን ከኛ ይጠበቃል። ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ምዕመናን በጻፈው በዚህ በምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ እንግዲህ በጌታ ስርዮን ሁኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትናና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ይኸውም ፍስሐ ሆነ በቤተልሔም በእንተ ልደቱ ለክርስቶስ ብለን እንድንዘምር፣ በምድር ላሉ ሰዎች ሁሉ ሰላም እንዲሆን፣ ጦርነት እንዲያበቃ፣ በዓለም የምንሰማቸው የፍቅር መቀዝቀዞች፣ የጦርነት ወሬዎች ወደ ሰላም እንዲቀየሩ፣ እኛም በመንፈስ አንድነት የሰላምን ማሰሪያ እንድንጠብቅ፣ በተለያየ ቦታ በተለያየ የሰው ዘር በተለያየ ቀለም የተለያየ ቋንቋ ብንናገርም በሰላም ማሰሪያ የመንፈስን አንድነት ጠብቀን የእግዚአብሔር መንግሥት እንድንወርስ ይህን ጊዜ በመናፈቅ እየጾም እግዚአብሔር ሆይ በምሕረት ወደ እኛ ተመልከት። በዚህ በምሕረቱ ዓመት ምሕረት እንደሌላቸው ሕዝቦች አትቁጥረን፣ እባክህ በቸርነት ወደ እኛ ተመለስ እያል ጾመን ጸልየን እግዚአብሔር አምላክን በቸርነት ወደ እኛ ተመልሶ ሰላም በእኛ ሰፍኖ ፍቅር አንድነት በእኛ ኑሮ ምሕረትን ለሰዎች እያደረግን ምሕረትን እየለመን እንድንኖር የአምላካችን መልካም ፍቃድ ይሁንልን። ወስብሐት ለእግዚአብሔር አሜን።